ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ25 በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ የካቲት 18 2012 ዓመተ ምህረት ዝግጅታችን ጀመረ። ኢትዮጵያ ውስጥ 4 ተጨማሪ ሰዎች ለኮሮና ቫይረስ መጋለጣቸውን የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዛሬ አረጋግጠዋል። ዘገባውን ባብይ ርዕስ ይዘናል። ማህበራዊ ርቀትን የመጠበቅ ጉዳይ ተግባራዊ የማይደረግ ከሆነ መንግስት ህገ መንግስት የሰጠውን መብት ተግባራዊ ለማድረግ እንደሚገደድ ጠቅላይ ሚኒስትር አብይ አህመድ ገለጹ።
በርካታ ጥረት የሚያደርጉ የሃይማኖት አባቶች እና ተቋማት እንዳሉ ሆኖ የምትዘናጉ ተቋማት ጥንቃቄ እንድታደርጉ፣ ወደ ከፋ አስገዳጅ እርምጃዎች ከመግባታችን በፊት በኃላፊነት ስሜት ለተወሰነ ጊዜ ገታ መደረግ እንዳለበት የምታምኑትን በተግባር እንድታውሉ አደራ ማለት እንፈልጋለን።
ሙሉ ዘገባውን ቆየት ብላችሁ ታደምጡታላችሁ። ጤና ይስጥልኝ፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ በቀጥታና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብራለች። አሁን ወደ ሰዓቱ ዋና ዋና የዓለም ዜና።
እንደምናመሻችሁ አድማጮቻችን፣ ዜናውን ማንብላችሁ አዳነች ፍሳዬ ነኝ። የኮሮና ቫይረስ ስርጭትን ለመከላከል የወጡ መመሪያዎችን በማያከብሩ ሰዎች ላይ እርምጃ እንደሚወሰድ የኢትዮጵያ ፌዴራል ፖሊስ ኮሚሽን ዛሬ አስታውቋል። የወጡትን መመሪያዎች ለማስከበርና ለማስፈጸም ለአባላቱ ሲያሳውቅና ሲያዘጋጅ ቆይቶ ከዛሬ ጀምሮ ወደ ስራ መግባቱን ፌዴራል ፖሊስ ገልጿል። የአዲስ አበባ ዘጋቢያችን ፀሐይ ዳምጠው ዝርዝር ዘገባ አላት።
የቫይረሱን ስርጭት ለመክታት ሰዎች መጨባበጥ እንዲያቆሙ፣ በመካከላቸው ርቀት እንዲጠብቁና ስብሰባዎች እንዳያደርጉ መንግስት መመሪያ ቢያወጣም በአግባቡ እየተከበረ አለመሆኑን የፌዴራል ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ አቶ ጄላን አብዲ ለአሜሪካ ድምጽ ገልጿል። በመንግስት ከተደነገገ ገደብና መመሪያ ውጪ የሚካሄድ ማንኛውንም ስብሰባ ፖሊስ እንደሚበትንና ህጋዊ እርምጃ እንደሚወስድ አቶ ጄላን ተናግረዋል።
ከተገኘ ፖሊስ ካገኘ ይበትናል። የማንም ፓርቲ ቢሆን ይበትናል። ይህንን የሚያደርገው ለምንድን ነው? አንዱ ለብዙሀኑ መብት ስል ነው ይህንን የሚያደርጉት። ስብሰባውን ስለጠላ ወይም ፖለቲካውን ስለጠላ አይደለም። አሁን ጉዳዩ የፖለቲካ ጉዳይ አይደለም። የኮሮና ቫይረስ በሽታ አሁን ከራሳችን ላይ ማሳለፍ አለማሳለፍ ጉዳይ ነው። የመኖርና ያለመኖር ጉዳይ ነው። ሌላ ሀገር የደረሰው እኛ መቋቋም እንችላለን ወይ? ስንት ሆስፒታሎች አሉ? የሰለጠኑ ሀገሮች ናቸው እኮ ያቃጣቸው።
ፖሊስ የምሽት መዝናኛ ቤቶች ስራ እንዲያቆሙ እያደረገ ክፍት ሆነው የሚያገኛቸው ቸውን የመዝጋት እርምጃ እንደሚወስድ የኮሚሽኑ የህዝብ ግንኙነት አሳስበዋል። በመሰረታዊ ሸቀጦች ላይ የዋጋ ጭማሪ ያደረጉ ነጋዴዎችን አስመልክቶ ኃላፊው ሲናገሩ በመላ ሀገሪቱ 5000 የሚሆኑ ነጋዴዎችና የንግድ ድርጅቶች ለህግ እንዲቀርቡ የማድረግና የንግድ ፍቃዳቸውን የመሰረዝ እርምጃዎች መወሰዳቸውንም አስታውቋል። ቫይረሱን በተመለከተ ህብረተሰቡን የሚያደናብሩ ሐሰተኛ መረጃዎችን በማህበራዊ መገናኛና በሌሎች ዘዴዎች የሚነዙ ግለሰቦች ላይ ኮሚሽኑ እርምጃ እየወሰደ መሆኑን አቶ ጄላን ተናግረዋል። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ።
በቅርቡ በድሬዳዋ ከተማ የተቋቋመው የድሬዳዋ ነዋሪዎች አንድነት ፓርቲ ሊቀመንበር ያለ አግባብ ሊቀመንበሬ ላይ ድብደባና እስር ተፈጽሟል ሲል መንግስትን ከሰሰ። የፓርቲው ሊቀመንበር ሰሞኑን በድሬዳዋ እየተከሰቱ ባሉ ግጭቶች እጃቸው አለበት ተብለው መያዛቸውን የፓርቲው ምክትል ሊቀመንበር አቶ ጌትነት ገነቱ በተለይ ለአሜሪካ ድምጽ ሬዲዮ አስታውቀዋል። ስለ ጉዳዩ ከፖሊስ ለማጣራት ያደረግነው ጥረት አለመሳካቱን ገልጾ አዲስ ቸኮል ዘገባ ልኮልናል።
የፓርቲው ምክትል ሊቀመንበር አቶ ጌትነት ገነቱ ለቪኦኤ በሰጡት ቃል እንዳመለከቱት ፖሊስ አቶ ሲሳይ ቤት ድረስ መጥቶ ነው የወሰዳቸው።
እና የሆነው ምንድን ነው? መከላከያዎች ይመጡና የሀገር መከላከያ ሰራዊት በእርግጥ ሙከቱ የነበረው አምስተኛና ቤቻቱ የሚባል ሰፈር ነበረ። ወዲያው ወደ አቶ ሲሳይ አየለ ሰፈር በመምጣት ቁጭ ባለበት ስሙን በመጠየቅና አቶ ሲሳይ አየለ እሱ እንደሆነ እንዲሁም ደግሞ ገንዘብ እያከፋፈለ ከተማውን እያተረበሸ ያለው እሱ ነው በሚል ድብደባዎች ደርሰውበታል። ከዛም ማለት የታሰረበትን ቦታ ያወቅነው ዛሬ ነው። አክቴሻ የሚባል ሰፈር የሚገኝ ፖሊስ ጣቢያ ውስጥ ነው ሊታሰር የቻለው። የተወሰኑ ጉዳት ደርሰውበታል። ጀርባው ላይ፣ እጁ ላይ ኩላሊቱንም አሞታል። እኛ ሄደን አጣሩን ብዬ የተወሰኑ አመራሮችን በጠየቁት መሰረት የተወሰኑ ጉዳቶች ደርሰውበታል። ሕክምና ማግኘት እንዳልቻለ ወጥተው የሚያሳክሙም እንደሌለ የጣቢያውንም ሹማምንቶች በጠየቅንበት ሰዓት ባደራ እንደተቀመጠ ነው። እኛ ያሰረውንም አላወቅንም። ይሄ ነው የተፈጠረው ነገር።
ለተወሰነ ጊዜ ቆሞ የነበረው የድሬዳዋ ግጭት ባለፉት 3 ቀናት የጎላ ጉዳት ባያደርስም በአንዳንድ ሰፈሮች ድጋሚ ተከስቷል። በተለይ ትላንትና በነበረው ግጭት የከተማዋ ትልቁ ገበያ ቀፊራ እስከ መዘጋት ደርሶ እንደነበር ነዋሪዎች ለቪኦኤ አስታውቀዋል። የድሬዳዋ ነዋሪዎች አንድነት ፓርቲ ሊቀመንበር በሆኑት አቶ ሲሳይ ላይ የተፈጸመው እስር የፖለቲካ ምህዳሩን የአንዳንድ አመራሮች ጋር በመነጋገር እንዲለቀቁ ጥረት በማድረግ ላይ መሆናቸውን ገልጸዋል። የድሬዳዋ ነዋሪዎች አንድነት ፓርቲ በዋናነት አስቀድሞ ሳተናው የድሬዳዋ ወጣቶች ማህበር አባላት የሆኑ ነዋሪዎች የመሰረቱት ፓርቲ ሲሆን ማህበሩ በመጀመሪያ የተቋቋመው በተለምዶ 40-40-20 የተባለውን የድሬዳዋ አመራሮች ድልደላ ቀመር በመቃወም ነበር። ሆኖም አንዳንዶች ድሬዳዋን ለወራት በናጣት የእርስ በርስ ግጭት እጁ አለበት ሲሉ ማህበሩን ይከሱታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ደቡብ አፍሪካ 2 ዜጎቿ በኮሮና ቫይረስ እንደሞቱባት አስታውቃለች። መንግስት ሀገሪቱን ለ3 ሳምንታት ያህል ለመዝጋት ወስኗል። 2 ሰዎች የሞቱት በምዕራባዊ ኬፕ ታውን መሆኑን የሀገሪቱ የጤና ሚኒስትር ዙዌሊ ኒኬዜ አረጋግጠዋል። በሀገሪቱ ከ1000 በላይ በቫይረሱ የተያዙ ሰዎች እንዳሉ ታውቋል። ከአፍሪቃ የበዛ የቫይረሱ በሽተኞች አሏት ተብለዋል። አፍሪቃ ውስጥ ቫይረሱ የያዛቸው ሰዎች 3000 እንደሚሆን የእንቅስቃሴ ገደብ ትዕዛዝ አስተላልፋለች። ሰዎች ከቤታቸው እንዲወጡ የሚፈቀድላቸው ለሕክምናና ምግብ ለመግዛትን በመሳሰሉት ምክንያት ብቻ ነው። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ኮሮና ቫይረስ እንደያዛቸው የዶኒንግ ስትሪት መግለጫ አስታውቋል። ጆንሰን ዛሬ ትዊተር ላይ ባወጡት ቪዲዮ የሰውነታቸው ሙቀት ከፍ ማለቱንና የማያቋርጥ ሳል እንዳለባቸው ገልጸዋል። ቤታቸው ሆነው እየሰሩ መሆናቸውንና ራሳቸውን ማግለላቸውን ጠቁመዋል። የሀገራቸውን ብሔራዊ የጤና ጥበቃ አገልግሎትን አመስግነዋል። ሰዎችን ኮሮና ቫይረስ ከሚያስከትለው ችግር ለመከላከል በሚደረገው ብሔራዊ ጥረት ውስጥ በፍላጎታቸው የተሳተፉትን 600 ሺህ ሰዎችንም አመግሰዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከቻይናው ፕሬዚደንት ሺጂፒንግ ጋር በጣም ጥሩ ንግግር አካሂደናል ብለዋል። ኬኔት ሾርት ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች። በኢንዱስትሪ የበለጸጉት 20 ሀገሮች መሪዎች ትላንት ሐሙስ በዓለም ደረጃ ስለተዛመተው ኮቪድ-19 ለመነጋገር በስልክ ጉባኤ አካሂደዋል። ዩናይትድ ስቴትስ ሌላዋ የኮሮና ቫይረስ ማዕከል ወደ መሆን እየተጠጋች ነው ተብሏል። በቫይረሱ በሽተኞች ብዛት ቻይና ከነበረው አልፏል። የሀገሪቱ ፕሬዚደንት ትራምፕ ግን በመጀመሪያ ደረጃ ቻይና ያሉትን በሽተኞች ብዛት በትክክል ይታወቃል ማለት አይደለም በማለት የሚሰማውን ስጋት አስብደው አላዩም። ኒውዮርክ ከተማ ውስጥ የብሔራዊ ዘብ ወታደሮች የስብሰባ አዳራሾችን ወደ ጊዜያዊ ሕክምና ቦታዎች እየቀየሩ ናቸው። ፕሬዚደንት ትራምፕ የሀገሪቱን ኢኮኖሚ ለማዳን ሲባል የሀገሪቱ ሰራተኞች በከፊል ወደ ስራ ገበታቸው እንዲመለሱ እየገፋፉ ናቸው። የሕዝብ ጤንነት ጉዳይ ጠበብት ግን የመራራቅ መመሪያውን ከሚገባው ጊዜ ፈጥኖ ማቆም አደጋ እንዳለው በማስገንዘብ እያስጠነቀቁ ናቸው። የጀርመን መንግስት ኔፓል ውስጥ መውጫ ተው የነበሩትን በመቶዎች የሚቆጠሩ ጎብኚዎች በተከራየው የቃጣር አየር መንገድ እንዲመለሱ አድርጓል። ጀርመን ከያዝነው ሳምንት መግቢያ አንስቶ የሰዎችን እንቅስቃሴ አግዳለች። ከጎብኚዎቹ አብዛኞቹ የጀርመን ዜጎች ወይም ከሀገሪቱ ጋር ግንኙነት ያላቸው ናቸው ተብለዋል። ዛሬ ከካታማንዱ ዓለም አቀፍ አውሮፕላን ማረፊያ መነሳታቸውን የኔፓል የኢሚግሬሽን ባለስልጣን ገልጸዋል። በሀገሪቱ የአውሮፕላን በረራን ጨምሮ እንቅስቃሴ የታገደ ቢሆንም ጎብኚዎቹ ከኔፓል እንዲወጡ ሲባል ለበረራው እንደተከፈተ ሌሎች ተሳፋሪዎች ግን እንዳልነበሩ ታውቋል። የኔፓል መንግስት በኮሮና ቫይረስ ምክንያት እንቅስቃሴ በማገዱ ከ10,000 በላይ የሚሆኑ ጎብኚዎች መውጫ እንዳጡ ተዘግቧል። ኔፓል 3 ብቻ የኮሮና ቫይረስ በሽተኞች እንዳሏት ከነሱም አንዱ እንዳገገመ ተገልጿል። በርካታ የእስያ ሀገሮች በኮቪድ-19 ምክንያት ገበያ ያጡ የንግድ ተቋማትን በኢኮኖሚ ለመርዳት ማቀዳቸው ታውቋል። ነገር ግን አሰሪዎች ሰራተኞችን እንዳያስወጡ የሚረዳው ሁሉንም እንዳልሆነ ተገልጿል። የቫይረሱ ሁኔታ ከተረጋጋ በኋላም ሁሉም የንግድ ተቋማት በአዲስ መልክ ስራ ለመጀመር ያስችላቸዋል ማለት እንዳልሆነ ታውቋል። ጃፓን፣ ሲንጋፖር፣ ደቡብ ኮሪያና ታይዋን የሚያደርጉት የመርዳት ጥረት ትልቅ ለውጥ ያመጣል ተብሎ ይጠበቃል። ምክንያቱም እነዚህ ሀገሮች ባጀታቸውን በሚገባ የሚመሩና እርዳታን በፍትሃዊ መንገድ የሚያቀርቡ ተደርጎ ይታያሉ። የኢኮኖሚ ማንቀሳቀሻ እርዳታ የሚያገኙ ኩባንያዎች ከ40 እስከ 50 ከመቶ ኪሳራ የደረሰባቸው መሆን እንዳለባቸው አንዊታ ባሱ ተቆሟል። ባሱ ሴች ሶሉሽንስ በተባለው የመዋለ ንዋይ ግምገማ ኩባንያ የእስያ ሀገሮች አደጋ ጥናት ኃላፊ ናቸው። አድማጮች የምሽት ዜናችን እዚህ ላይ አበቃ።
አሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ የካቲት 18 2012 ዓ.ም ምረት ምሽት ፕሮግራም ነው። በፌስቡክ ላይ @ቪኦኤአምሃሪክ እንዲሁም በአሃዱ ሬዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል።
በማርች 15 ጀምሮ ሙሉ ለሙሉ ኤክስፖርት ማድረግን አቁመናል። እኛ በተቀባላው ከቀጥታ ገበያ ላይ 5000 በላይ አበባ ነበር እንልክ የነበረው። በቀን ወደ ኦክሽን ደግሞ 50000 ተቀላላ 95000 አበባ ነው በቀን ውስጥ የምንልክ የነበረው ወደ አውሮፓና ሜድሊ እና ይሄ በየቀኑ የከፍታ ገበያ ወደ 8000 ዶላር ነበር የምናገኝበት። የኦፕሽኑ ወደ 13200 ነው ተቀላላ 21200 ዶላር በቀን ያጣን ነው። ይሄ
በባህር ዳር ከተማ የሚገኙ አበባ አምራች ድርጅቶች በአንድ ሳምንት ውስጥ ከ16 ሚሊዮን ብር በላይ ማጣታቸውን ገለጹ። ዘገባውን ይዘናል። አሁን የዕለቱ አበይት የኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ኢትዮጵያ ውስጥ 4 ተጨማሪ ሰዎች ለኮሮና ቫይረስ መጋለጣቸውን የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዛሬ አረጋግጠዋል። ከአዲሶቹ ተጋላጮች አንዱ ሞሪሼሳዊ ሲሆን 3ቱ ኢትዮጵያውያን ናቸው። አንዱ ኢትዮጵያዊ በአዳማ ከተማ ነዋሪ ናቸው። ሙክታር ጀማል አጠር ያለ ዘገባለው።
በኢትዮጵያ በኮሮና ቫይረስ የተያዘ ሰው ቁጥሩ ወደ 16 ማሻቀቡን ነው ዛሬ የኢትዮጵያ ጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በጋራ ባወጡት መግለጫ ያስታወቁት። በዛሬው ዕለት ይፋ የተደረጉት 4ቱ አዲስ የኮሮና ቫይረስ ታማሚዎች አንደኛው የ72 ዓመት ሞሪሼሳዊ ሲሆኑ መጋቢት 5/2012 ከኮንጎ ብራዛቪል ወደ ኢትዮጵያ ገብተው በመጋቢት 13/2012 የበሽታው ህመምና ምልክት ስለታየባቸው ወደ ጤና ተቋም ማምራታቸውን የተገለጸው። ሁለተኛው ታማሚ የ61 ዓመት እድሜ ያላቸው የአዳማ ከተማ ነዋሪ ሲሆኑ ታማሚው የውጭ ጉዞ ታሪክ ባይኖራቸውም ከውጭ ሀገር ዜጋ ጋር በስራ ምክንያት መገናኘታቸውን የተገለጸው። ሶስተኛዋ የ28 ዓመት እድሜ ያላቸው ኢትዮጵያዊት በመጋቢት 12/2012 ከእስራኤል መመለሳቸው ነው የተገለጸው። አራተኛዋ ኢትዮጵያዊት የ24 ዓመት እድሜ ያላቸው ሲሆኑ ምንም አይነት የውጭ ሀገር ጉዞ ታሪክ የሌላቸውና ከማጋ ግንኙነት እንደነበራቸውም እስካሁን አለመታወቁን ነው መግለጫው ያሰሰው። በመግለጫው የተጠቀሰው የ61 ዓመቱ የአዳማው ነዋሪ ቫይረሱ ከአዲስ አበባ ከተማ ውጪ ለመጀመሪያ ጊዜ በኦሮሚያ ብሔራዊ ክልላዊ መንግስት አዳማ ከተማ መገኘቱን የሚጠቁም ከመሆኑ አንጻር በአዳማ ከተማ ከፍተኛ የሰዎች ስጋት ታይቷል። የከተማዋ አስተዳደርም ህብረተሰቡ ከፍተኛ ጥንቃቄ ማድረግ እንዳለበትና ራሱንና ዜጋውን ከቫይረሱ እንዲጠብቅም በድምጽ ማጉያ ጭምር ጥሪ ሲያቀርብ ተስተውሏል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዳማ።
አሜሪካ ድምጽ መጽሔት ነው ያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ዩኒቨርሲቲዎችና ኮሌጆችን ጨምሮ በኢትዮጵያ የሚገኙ ትምህርት ቤቶች ለተጨማሪ 2 ሳምንታት ዝግ ሆነው እንዲቆዩ መወሰኑን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ማህበራዊ ርቀትን የመጠበቅ ጉዳይ በገበያ ስፍራዎችና በሃይማኖት ተቋማትም በጥብቅ ተፈጻሚ መሆን እንደሚገባው አሳስበዋል። የካሎነ ግን በህገ መንግስቱ የተቀመጠውን መብት በመጠቀም ሃይማኖታዊ ስብሰባዎች እንዲቋረጡ እንደሚደረግ ተናግረዋል። የኮሮና ወረርሽኝን ለፖለቲካ ዓላማ ለመጠቀም ይሞክራሉ ላሏቸው ማሳሰቢያ አስተላልፈዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
ዩኒቨርሲቲዎችንና ኮሌጆችን ጨምሮ በኢትዮጵያ የሚገኙ ትምህርት ቤቶች ለተጨማሪ 2 ሳምንታት ዝግ ሆነው እንዲቆዩ መወሰኑን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ማህበራዊ ርቀትን የመጠበቅ ጉዳይ በገበያ ስፍራዎችና በሃይማኖት ተቋማትም በጥብቅ ተፈጻሚ መሆን እንደሚገባ አሳስበዋል። ይህ ካልሆነ ግን በሕገ መንግስቱ የተቀመጠውን መብት መጠቀም ሃይማኖታዊ ስብሰባዎች እንዲቋረጡ እንደሚደረግ ተናግረዋል። የኮሮና ወረርሽኝን ለፖለቲካ ዓላማ ለመጠቀም ይሞክራሉ ላሏቸው ማሳሰቢያ አስተላልፈዋል። እስከንደር ፍሬው ተከታዩን ዘገባ ልኳል። end of intro now to full story text ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ ህዝብ መልእክት ያስተላለፉት የኮሮና ቫይረስ ወረርሽኝን ለመከላከል ከተቋቋመው ብሔራዊ ኮሚቴ ጋር ከተወያዩ በኋላ ነው። አዳዲስ ውሳኔዎችን ይፋ አድርገዋል፣ ማሳሰቢያዎችን ሰጥተዋል። በኢትዮጵያ በኮሮና ቫይረስ የተያዙ ሰዎች ቁጥር 16 መድረሱን የተናገሩት ጠቅላይ ሚኒስትር አብይ ስርጭቱን ለመከላከል ቀደም ሲል የወጡ ውሳኔዎች እንደሚቀጥሉ ይፋ አድርገዋል። ለሁለት ሳምንታት በሚል ተዘግተው የቆዩ ትምህርት ቤቶች ለምሳሌ እንደተዘጉ እንደሚቀጥሉ አብራርተዋል።
ትምህርት ቤት ጋር ተያይዞ ባለፉት ሁለት ሳምንታት ሃይ ስኩል ዘግተን የቆየን ሲሆን ዩኒቨርሲቲዎች ደግሞ ባሉበት ኮምፓውንድ ባሉበት ካምፓስ ቆይተው በርቀት እንዲማሩ ጥረት ሲደረግ ቆይቶ የነበረ ቢሆንም ያ ሙሉ በሙሉ በተለያየ ምክንያት ያልተሳካ በመሆኑ ዩኒቨርሲቲ ተማሪዎች ወደ የቤታቸው እየሄዱ ነው ያሉት። ለዚያ በጣም በርካታ ምክንያቶች አሉ። ነገር ግን አሁን ያመዘዘር አያስፈልገኝም። ለሚቀጥሉት ሁለት ሳምንታት ተጨማሪ ሁሉም ትርቴቶች ዝግ ሆነው እንዲቆዩ ተወስኗል። ባለፈው ካደረግነው ሁለት ሳምንት ቆይታ ተጨማሪ ለሚቀጥሉት ሁለት ሳምንታትም ትርቴቶች ተዘጉ ይሆናሉ ማለት ነው።
መተፋፈግን ከማስቀረትና ማህበራዊ ርቀትን ከመጠበቅ አንጻር እየታዩ ያሉ ክፍተቶችንም አንስተዋል ጠቅላይ ሚኒስትሩ። በተለይ በገበያ ስፍራዎችና በሃይማኖት ተቋማት አካባቢ ማህበራዊ ርቀትን የመጠበቁ ጉዳይ በጥብቅ ተፈጻሚ መሆን እንዳለበት አሳስበዋል።
ማህበራዊ ርቀት ወይም ሶሻል ዲስታንሲንግ የምንለውን በአብዛኛው ለውጥ ያለ ብዙዎች ያሻሻሉት ቢሆንም አሁንም የተሟላ ሆኖ አላገኘ ነው። የሃይማኖት ተቋማት በገበያ ስፍራዎች እንዲሁም አልፎ አልፎ አንዳንድ ቦታ ላይ በርከት ያሉ ሰዎች ለወረርሽኙ ምንም አይነት ግንዛቤ ያልፈጠሩ በሚመስል መንገድ ተሰባስቦ የሚታዩበት ሁኔታ ታይቷል። ይህ ችግር እስካሁን ኢትዮጵያ ውስጥ ምንም ሰው ያልገደለ ቢሆንም ወደ ከፋ ችግር የገባን እንደሆነ እንኳን እኛ ከኛ የተሻለ ኢኮኖሚ ከኛ የተሻለ ዝግጅት ያደረጉ ሀገራት በከፍተኛ ደረጃ እየተፈተኑ ስለሆነ ኢትዮጵያውያን በድጋሚ በከፍተኛ ኃላፊነት ስሜት ከመንግስት ጎን በመሆን ይህን ወረርሽኝ በጥንቃቄ መከላከል ስለምንችል የበኩላችሁን ድርሻ እንድታበረክቱ አደራ ማለት እፈልጋለሁ።
ማህበራዊ ርቀትን የመጠበቁ ጉዳይ ተግባራዊ የማይደረግ ከሆነ ግን መንግስታቸው በሕገ መንግስት የተሰጠውን መብት ተግባራዊ ለማድረግ እንደሚገደድ ጠቁመዋል ጠቅላይ ሚኒስትሩ።
በሕገ መንግስቱ በግልጽ እንደተቀመጠው በአንቀጽ 27(5) እና በ93(4) ባለው መሰረት መንግስት የሃይማኖት ተቋማትን ጨምሮ እንደዚህ አይነት የበሽታ ወረርሽኝ ሲያጋጥም መዝጋት ስልጣን የተሰጠው መሆኑ ይታወቃል። መንግስት ይህንን ስልጣኑ ተጠቅሞ ወደ ማገድ ያልገባው እነዚህ ተቋማት ዋና አላማቸውና ፍላጎታቸው ህዝባቸውን መጠበቅ፣ ህዝባቸውን ማስተማር፣ ህዝባቸውን ማንቃት ስለሆነ በዚያ መንገድ ሳይሆን በንግግርና በትብብር መስራት ይቻላል ከሚል እምነት የተነሳ መሆኑንና በርካታ ጥረት የሚያደርጉ የሃይማኖት አባቶች እና ተቋማት እንዳሉ ሆኖ የምትዘናጉ ተቋማት ጥንቃቄ እንድታደርጉ ወደ ከፋ አስገዳጅ እርምጃዎች ከመግባታችን በፊት በኃላፊነት ስሜት ለተወሰነ ጊዜ ገታ መደረግ እንዳለበት የምታምኑትን በተግባር እንድታውሉ አደራ ማለት እንፈልጋለን።
ወረርሽኙን ለፖለቲካ ፍጆታ ለማዋል የሚንቀሳቀሱ ወገኖች ከዚህ ድርጊታቸው እንዲታቀቡም ጠቅላይ ሚኒስትሩ በመልእክታቸው ጠይቀዋል።
የዚህ ወረርሽኝ አጋጣሚ ለፖለቲካ ፍጆታ የምታውሉ ግለሰቦች ኢትዮጵያዊ ማንነታችሁን እንዳትዘነጉ፣ በእንደዚህ አይነት ጊዜ በተቻለ መጠን በመደጋገፍ እውነተኛ መረጃ በማቀበል ህዝቡን ማንቃት እንጂ የፖለቲካ ቁማር መጫወትን ብዛም ጠቃሚ ያለመሆኑን ህዝብ ከሞተ፣ አገር ከተጎዳ፣ ኢኮኖሚ ከወደቀ፣ ምናልባት እድል ቀንቷችሁ መንግስት ብትሆኑ፣ ኃላፊነት ልትወስዱ ጣጣው አሁን የሚቆም ሳይሆን ወደ እናንተ የሚሸጋገር ስለሆነ ይህን ነገራዊ ችግር ከምንም ፖለቲካ ሀሳብ እና ፍላጎት በወጣ መንገድ ህዝባችን ለመታደግ፣ አገራችን ለመታደግ፣ ኢኮኖሚያችን ለመታደግ እንድንጠቀምበት አደራ ማለት ፈልጋለሁ።
ጠቅላይ ሚኒስትር አብይ አህመድ በዛሬው መልእክታቸው የኮሮና ቫይረስ ወረርሽኝን ለመከላከል እየተደረጉ ያሉ ሌሎች ዝግጅቶችንም ዘርዝረዋል። በአዲስ አበባ ብቻ 134 የማቆያ ስፍራዎች መለየታቸው፣ ሚሊኒየም አዳራሽን ጨምሮም ከ44000 በላይ አልጋ የሚይዙ ቦታዎች መዘጋጀታቸው ከተዘረዘሩት ተግባራት መካከል ናቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የጅቡቲ መንግስት ህገወጥ ናቸው ብሎ ወደ ኢትዮጵያ የመለሳቸውን 810 ኢትዮጵያውያን ተቀብሎ በለይቶ ማቆያ እንክብካቤ ያደረገ መሆኑን የድሬዳዋ አስተዳደር አስታውቋል። ለ14 ቀናት በሚቆዩበት መለያ ስፍራ መሰረታዊ አቅርቦቶች እንደሚሟሉላቸውና የኮሮና ቫይረስ ምርመራ እንደሚደረግላቸው ተገልጿል። አዲስ ቸኮል ስርስሩን ይዟል።
የጅቡቲ መንግስት ኢትዮጵያውያኑን ለምን ከሀገሯ እንዲወጡ እንዳደረገቻቸው ባልተገለጸበት የምክትል ከንቲባ አህመድ መሐመድ መግለጫ የድንበር ከተማ ከሆነችው ደወሌ የመጡ 814 ዜጎች በለይቶ ማቆያ አስፈላጊ ድጋፍ እየተደረገላቸው ነው ተብሏል።
ትናንትና መጋቢት 17 814 ብዛታቸው የሚሆን በላይ የሚሆኑ ዜጋዎቻችን ከኢትዮ ጅቡቲ የድንበር ወሰን ተመልሰው ወደ ድሬዳዋ ገብቷል። ድሬዳዋ ገብቷል ስንል ወደ ከተማ ሳይሆን ያስገባ ነው። እነዚህ ሰዎች ማለት ኬላ አርገን ከተማው ጫፍ ላይ ከከተማው 5 ኪሎ ሜትር ርቀት ባለው ማለትም የኢትዮጵያ የጉምሩክ ኮሚሽን አዲሱ ህንፃ ውስጥ ለተወሰነ ጊዜ ተለይቶ ማቆያነት እንዲያርፉ ተደርጓል። በመሆኑም እነዚህ ወገኖቻችን ለ14 ቀናት አስፈላጊው ክትትልና ድጋፍ እየተደረገላቸው ለይቶ ማቆያ የሚቆዩ ይሆናል። በዚህ ወቅትም የሚያስፈልጋቸው የምግብ፣ የመጠጥ፣ የአልባሳት፣ የንጽህና መጠበቂያ፣ የጤና፣ የጸጥታና የደህንነት አገልግሎት በአጠቃላይ በመስተዳደራችን የሚሸፍንና የሚፈጸም ይሆናል። ከ14 ቀን በኋላ አስፈላጊው የመለየት እና የማጣራት ምርመራ ሂደት ከተከናወነ በኋላ አስተዳደራችን የትራንስፖርት ዝግጅት በማድረግ ወደ መጡበት ክልልና የትውልድ ቦታቸው እንዲሸኙ ይደረጋል።
ከነኚህ ኢትዮጵያውያን መካከል አራቱ የትኩሳት ምልክት ስለታየባቸው የደም ናሙናቸው አዲስ አበባ ተልኮ መመርመሩንና አራቱም ከኮሮና ቫይረስ ነጻ መሆናቸውን መረጋገጡን አቶ አህመድ በመግለጫቸው አስታውቀዋል። ከ814ቱ በተጨማሪ ሌሎች በጅቡቲ ኗሪ የነበሩ ኢትዮጵያውያንም ወደ ድንበር ከተማ ደወሌ መድረሳቸው ተሰምቷል። ከዚህ ባሻገር በድሬዳዋ አስተዳደር የኮሮና ቫይረስን ለመከላከልና ለመቆጣጠር የተቋቋመው ግብረ ኃይል ያስተዳደሩ ኗሪዎች እንዲሁም የመንግስትና የግል ተቋማት ሊተገብሯቸው ይገባሉ ያሏቸውን መመሪያዎችንም የግብረ ኃይሉ ሰብሳቢ አቶ አህመድ መሐመድ ቡህ ይፋ አድርገዋል።
በአስተዳደሩ በአጠቃላይ በተለይም በከተማ ያለውን ሰፊ የሰዎች እንቅስቃሴ በመቀነስ የቅድመ መከላከል ስራውን ለማጠናከር ሲባል የህመም ችግር ያለባቸው፣ እድሜያቸው የገፋ ነፍሰ ጡር እና የሚያጠቡ እናቶች፣ የመንግስት ሰራተኞች በቀጥታ ከቤታቸው እንዲቆዩ ተወስኗል። በተጨማሪም ሌሎች በቤታቸው መቆየት ያለባቸው በቤታቸው ሆነው ስራቸውን ለመስራት የሚችሉ ሰራተኞችን በተመለከተ በየተቋማቱ የማኔጅመንት ኮሚቴ ውሳኔ እንዲሰጥ ተወስኗል። ስለዚህ እያንዳንዱ ሴክተር መስሪያ ቤት ማን ይቆያል፣ ማን ከቤት ሆኖ ይሰራል የሚለው በጽህፈት ቤቱ ወይንም በቢሮ ይወሰናል ማለት ነው።
ሆኖም ይህ እድል ፖሊስን፣ ደንብ ማስከበርን፣ ትራንስፖርት ባለስልጣንና ጤና ቢሮን የመሳሰሉ ተቋማትን እንደማይመለከት አቶ አህመድ አስታውቀዋል። በተጨማሪም የከተማ ትራንስፖርትን በተመለከተም አዲስ አቅጣጫ ተቀምጧል።
የድሬዳዋ ከተማ አውቶቡስ ከወንበር ከመጫን አቅሙ ቀንሶ እንዲጭንና የንጽህና መጠበቂያ ግብአቶችን አሟልቶ አገልግሎት እንዲሰጥ ተወሰነዋል። የመንግስት መስሪያ ቤት ሰርቪሶች ወንበርን ከሚጭኑት መጠን በመቀነስ ሰው በምልልስ ሰርቪስ እንዲሰጡ ተወሰነዋል። በተጨማሪም ከስራ መውጫና መግቢያ ሰዓት ውጭ ባለው ጊዜ የሚመደብላቸው ቦታ ተገቢውን የተንቀቃቂ ግባቶች አሟልተው በነጻ ትራንስፖርት አገልግሎት እንዲሰጡ ተወሰነ። የግል የህዝብ ትራንስፖርት ስራ ላይ የተሰማራችሁ ወገኖች የተሳፋሪውን ቁጥር ከተፈቀደ የመጫን መጠን በመቀነስ የመተፋፈግ እንዳይፈጠርና በተሳፋሪው መካከል በቂ ርቀት እንዲኖር በማድረግ ተገቢው አገልግሎት እንድትሰጡ እያሳሰብን፣ ይህንን የማይፈጽሙ አካላት ላይ የሚመለከተው የመንግስት አካል ተገቢው እርምጃ እንዲወስድ መታዘዙን እንገልጻለን።
ምክትል ከንቲባው 11 ዜጎች ኮሮና ቫይረስ ከተገኘባቸው ከጅቡቲና 15 ነዋሪዎቿ በኮሮና ቫይረስ ከተያዙባት አዲስ አበባ የሚመጡ ሰዎች ለ14 ቀን ራሳቸውን ነጥለው እንዲቆዩ የጠየቁ ሲሆን ስብሰባ፣ ሰርግና ተዝጋርን የመሳሰሉ ሁሉ እንዳይካሄዱ ከልክለዋል። የግድ አስፈላጊ የሆኑ ስብሰባዎች ከ20 ሰው ያልበለጡ እንዲሆኑና የጤና ቢሮ ፈቃድ ማግኘትም አለባቸው ተብሏል። መዋኛ ስፍራዎች፣ የስፖርት ውድድሮች፣ የአካል ብቃት ማዘውተሪያዎች እና የመሳሰሉትም እንዲዘጉ ተወስኗል። ሰዎች የሚሰበሰቡባቸው ጭፈራ ቤቶች፣ መጠጥ ቤቶች፣ ሺሻ ቤቶች እና መሰል ተቋማትም እንዲሁ እንዲዘጉ ተወስኗል። ሌሎች ማህበራዊ ርቀትን የሚጠብቁ እርምጃዎችም እንዲወሰዱ ነው ምክትል ከንቲባው ያሳሰቡት። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የአርብ ምሽት መሰናዷችንን ነው። አዲስ ቸኮልን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ስናልፍ ከዚሁ ከኮሮና ቫይረስ ጉዳይ ጋር የሚያቆየን ይሆናል። በኢንዱስትሪ የበለጸጉት የቡድን 7 አባል አገሮች መሪዎች ትላንት ሐሙስ በርቀት በቪዲዮ አማካኝነት ባካሄዱት ጉባኤ ስለ ዓለም አቀፉ የኮሮና ቫይረስ ወረርሽኝ ተወያይተዋል። ጉባኤውን ያካሄዱት ከመካከላቸው ትልቋ ምጣኔ ሀብት የሆነችው ዩናይትድ ስቴትስ በቫይረሱ ተጠቂ ብዛት በዓለም የአንደኝነቱን ቦታ በያዘችበት ወቅት መሆኑ ነው። የዋይት ሀውስ ዘጋቢያችን ፓትሲ ዊዳስኳራ ያጠናቀረችውን ቆንጅታዬ ታቀርባለች።
ኒውዮርክ ከተማ ውስጥ የክፍለ ግዛቷ አስተዳደር ለወረሽኙ እየሰጠ ባለው ምላሽ የሆስፒታል የህሙማን አልጋ እጥረቱን ለመቅረፍ የብሔራዊ ዘብ ናሽናል ጋርድ ወታደሮች አንዱን የጉባኤ ማዕከል ወደ ጊዜያዊ የህክምና ጣቢያነት ለመቀየር ሲጣደፉ ይስተዋላሉ። ሰዎች የአፍና አፍንጫ ጭንብል ተሸፋፍነው ወዲያ ወዲህ ሲሉም ይታያሉ። ዩናይትድ ስቴትስ በታወቁ የቫይረሱ ተያዦች ብዛት ከቻይና አልፋ አሁን አንደኝነቱን ይዛለች። የዓለም አቀፉ ወረርሽኝ ትኩረትም ሆናለች። ፕሬዚደንት ትራምፕ ግን በጋዜጣዊ ጉባኤያቸው አሃዙን ሲያጣጥሉ ነው የተደመጡት። እንደሚመስለኝ ይሄ የቫይረሱን ምርመራ እያካሄድን ስለሆነ የዚያ ውጤት ነው። አንደኛ ቻይና ምን ያህል የቫይረሱ ተያዦች እንዳሏት አታውቁም። ቻይና ስንት ሰው ነው ያለሽ? ንገሪን ሲሉ ፕሬዚደንት ትራምፕ ጠይቀዋል። ትናንት ጠዋት ፕሬዚደንት ዶናልድ ትራምፕ እና የጂ20 አባል ሀገሮች መሪዎች ለዓለም አቀፉ ወረርሽኝ ስለሚሰጠው ምላሽ በቪዲዮ አማካይነት ባካሄዱት ጉባኤ ተወያይተዋል። ብዙ የተለያዩ ሀሳቦች፣ ጥሩ ሀሳቦችን ተለዋውጠናል፣ አብረን እየሰራን ነው ብለዋል ፕሬዚደንት ትራምፕ። የዩናይትድ ስቴትስ ኢኮኖሚ እንዲያንሰራራ አንዳንዱ የሀገሪቱ አካባቢ ለስራ በአፋጣኝ መከፈት ይኖርበታል ሲሉ ትራምፕ እንደገና አሳስበዋል። የጆንስ ሆፕኪንስ ዩኒቨርሲቲ የህዝብ ጤና ጥበቃ ትምህርት ቤት የተላላፊ በሽታዎች መምህሯ ጄኒፈር ኡንዞ ግን አሁን ያሉት ገደቦች ያለ ስጋት ቀስ በቀስ እንዲነሱ ለማድረግ የቫይረሱ ስርጭት እየቀነሰ መሆኑን የሚያሳይ በቂ ማስረጃ ማየት ይኖርብናል፣ ያም ብቻ ሳይሆን የሚያዙትን ሰዎች ቶሎ የለዩ ለብቻ ለማስቀመጥም እቅድ መዘጋጀት ይኖርበታል ብለዋል። በአሁኑ ሰዓት ዩናይትድ ስቴትስ ውስጥ የቫይረሱ ተያዦች ቁጥር ከ85,000 አልፏል። ከ1,000 በላይ ሞተዋል። ታዲያ የፕሬዝደንት ትራምፕ አስተዳደር የወረርሽኙ ምላሽ አያያዝ በተመለከተ በውጭ ሀገር ነቀፋው እየተከታተለ ነው። ፕሬዚደንትስ ፓንዴሚክስ ኤንድ ፖለቲክስ ፕሬዚደንቶች ዓለም አቀፍ ወረርሽኞችና ፖለቲካ በሚል ርዕስ መጽሐፍ የደረሱት ማክስ ስኪርሞር ሁኔታው እንደሚባባስ ነው የሚሰማኝ ይላሉ። የዓለም መሪ ነበርን፣ አሁን ዩናይትድ ስቴትስን በዓለም መሪነት የሚያያት ብዙ ሰው የሚኖር አይመስለኝም ብለዋል። የትናንቱን ጉባኤ የጠሩት የወቅቱ የጂ20 ማህበር ሊቀመንበር የሳውዲ አረቢያው ንጉስ ሳልማን ናቸው። መሪዎቹ ከጉባኤያቸው በኋላ ባወጡት መግለጫ ለዓለም ኢኮኖሚ ድጋፍ የሚውል $5 trillion በላይ እንደሚያወጡ የጤና መረጃዎችን በተሻለ እንደሚያጋሩና ለሚፈጠሩ ችግሮች ወይም የንግድ መሰናክሎች አብረው መፍትሄ እንደሚፈልጉ ቃል ገብተዋል።
ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከመናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና ትዊተር @voamharic ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅታችንን በቀላሉ ማግኘት ትችላላችሁ። አስተናጋጃችሁ ጽዮን ግርማ ነኝ። ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው። ወደ ተከታዩ ዘገባችን ስናልፍ በኮቪድ-19 ወረርሽኝ ስጋት ሳቢያ አገሮች ድንበሮቻቸውን እየዘጉ በረራዎችንም እያቋረጡ ናቸው። ግለሰቦችም በየቤታቸው እንዲቆዩ በሰፊው እየተመከረና በአንዳንድ አገሮችም አስገዳጅ ህጎችን አውጥተው እያስፈጸሙ ናቸው። እንደዚህ አይነት አያያዝና አሰራር ታዲያ የሰው ልጅ ኑሮ ከእጅ ወደ አፍ በሆነባቸው የአፍሪካ አገሮች ውስጥ ምን ያህል ትርጉም አላቸው? የአካላዊ መራራቅ ወይም በቤት ውስጥ ተለይቶ የመቀመጥ ሐሳብ ኢትዮጵያ ውስጥ ምን ያህል ውጤታማ ይሆናል? ለመሆኑ ምን ይበጃል? ስትል ኤደን ገረመው በእንግሊዙ ኤደንብራ የንግድ ትምህርት ቤት በምጣኔ ሀብት ዘርፍ የዶክትሬት ዲግሪ ጥናት እያደረጉ ያሉትን አብዱል መናን መሐመድን ከኢትዮጵያ የጤና ሚኒስቴር ደግሞ ዶክተር ሙኒር ካሳን አነጋግራ ተከታዩን ዘገባ አሰናድታለች።
ዓለም በሙሉ በዚህ ሰዓት ከመይታየው ኮቪድ-19 ጋር ግብግብ ገጥሟል። ኮቪድ-19 የተሰኘው ቫይረስ የዕለት ተዕለት ተጠቂዎችና የሟቾች ቁጥር እየጨመረ መጥቷል። የህክምና ባለሙያዎችም የበሽታውን ስርጭትና አደጋ ለመቆጣጠር ለጊዜው ያለው ብቸኛው አማራጭ አካላዊ መራራቅና በቤት ውስጥ መቀመጥ እንደሆነ በተደጋጋሚ እየተናገሩ ይገኛሉ። በቤት ውስጥ መቀመጥ ግን በተለይ በከተማና በከተማ ዙሪያ ለሚኖሩ የግል ድርጅት ተቀጣሪዎች፣ የቀን ሰራተኞችና ለፍቶ አዳሪዎች ላይ ከፍተኛ የሆነ የኑሮ ጫና የሚያስከትልና ሰዎችን የዕለት ጉርስ በማግኘትና በጤና ከመሰንበት መካከል አጣብቂኝ ውስጥ የከተተ ጉዳይ ሆኗል። በኤደንብራ ዩኒቨርሲቲ የምጣኔ ሀብት ዶክትሬት ተማሪ የሆኑት የቢዝነስ አማካሪው አቶ አብዱል መናን መሐመድ በዚህ ወቅት መንግስት ህብረተሰቡ በአካል እንዲራራቅና አርፎ በቤቱ እንዲቀመጥ አጣዳፊ የሆነ በጀት መድቦ ማህበረሰቡ መሰረታዊ የሆነ ምግብ የሚያገኝበትን ሁኔታ ማመቻቸት አለበት ይላሉ።
ያየነው እንደሆነ 80% ህዝባችን በገጠር ይኖር ነው። 20% ደግሞ አካባቢ ከተማ አካባቢ ይኖር ነው። እና የገጠሩ ህብረተሰብ ያው በግብርና ነው መተዳደሪያው። እና ይሄ የገበሬ ዋና ነው የተበታተነና የተራራቀ ነው ከከተማው አኳያ ስናየው። 20% አካባቢ ደግሞ ከተማ ቢኖርም በጣም የተፈገ የከተማ ህይወት ውስጥ የሚኖር ነው። እና ከዛም ውስጥ ደግሞ ትልቁን ቁጥር የሚይዘው 1/4 ህዝብ የከተማው አዲስ አበባ ነው የሚኖረው። እና አዲስ አበባ ደግሞ ጌትዌይም ነው ወደ ዓለም አቀፍ ተጓዦች የሚገቡበትም የሚወጡበትም ትልቁ ጌትዌይ ነው። እና በጣም ኤክስፖዝድ የሆነውም ደግሞ አዲስ አበባ ነው። እና የወሰደው እርምጃ በሶፋር መንግስት እየወሰደ ያለው ዩኒቨርሲቲ ተማሪዎች ወደ ቀያቸው እንዲመለሱ፣ እንደዚሁ ደግሞ ፌዴራል መንግስት ሰራተኞች ከቤታቸው ሆነው እንዲሰሩ የሚል ነገር መንግስት ሆናል። እና አሁን ትልቁ እንትን ያለው በግል የሚተዳደሩት ጋር ስንመጣ ነው። በግል ከተማ ውስጥ በግል ሰርቶ የሚተዳደሩ አብዛኛው ህብረተሰብ ክፍል በዕለት ተዕለት ህይወት የለም። ዛሬ ሰርቶ ዛሬ በልቶ የሚያገኘው ገቢ የሚኖር ነው። ያው ስራ የሌለውም እንዳለ ሆኖ ማለት ነው። አሁን መንግስት አንድ ስቴፕ ወስዶ ልክ እንደሌላው ሀገር ይህንን ህብረተሰብ ክፍል ቤታችሁ ተቀመጡ የሚል ነገር ቢመጣ ይሄ ህዝብ ለጤና ፋይዳ እንዳለው አይጠፋኝም። ይሄ ህዝብ ደግሞ እንዴት ነው መኖር የሚችለው ሳይሰራ የሚለውን ጉዳይ መታሰብ አለበት በሴም ታይም። እና ይሄ ነገር በጣም ያሳስባል። ለምን ብዙ ሰዎች ሊቸገሩ ሊራቡ ሊጠሙ ይችላሉ። ይጠቀመጡ ይባል እና ማስፈጸሙ እንኳን ቢቻል ነው ማለት ነው። መሰረታዊ ምግብ የማዘጋጀቱን ነገር መታሰብ አለበት የሚል ነው እምነት ያለ። አሁን ሌላ ሀገር እንደምናየው ትንሽ ቢዝነሶች፣ ትልልቅ ቢዝነሶችን መንግስት ረዳቸዋለው ሰራተኞቻቸውን እንዳይበትኑ ማለት ነው እና የበለጠ ኢኮኖሚ ቀውስ እንዳይመጣ በጀት አንስቆ ረዳቸዋለው እያለ ነው እና እኛም ጋር ስንመጣ ከዚህ በላይ ከባድ ችግር ሊገጥመን የሚችል ነገር ያለ አይመስለኝም። እና በጣም ከባድ የሆነ ጉዳይ ስለሆነ ኢመርጀንሲ በጀት ማስጠቁ ከምንም በላይ ቅድሚያ የሚሰጠው ነው። ሌላ ቅድሚያ ልንሰጠው የምንችለው ጉዳይ የለም። መቀነስ ያለባቸውንም ነገሮች ቀንሶ ይህን ቅድሚያ መስጠት ያስፈልጋል ብዬ አምናለሁ። ተጨማሪ ሰፕሊመንታሪ በጀት የተለመደ ነው እኛ መንግስት የለም። አመቱ አጋማሽ ላይ ገንዘቡን ብቻ ማዘጋጀቱ አይደለም እኛ ሀገር ሎጂስቲክሱንም አብሮ ማሰብ ያስፈልጋል። ሰቡ ገንዘቡ ስለሰጡት ብቻ ምግብ ያገኛል ማለት አይደለም። ተረታቢ የሆነ ምግብንም ካሁኑ ምናልባት ሰንዴ እንደዚህ ያሉትንም ነገሮች አብሮ እንትን ማድረግ ያስፈልጋል እና ቁርስ በጀቱ ላይ ጫና አለ። በጀት ዲፊሲታቸውን ሊያሰፋ ይችላል፣ እንደዚሁም ብድር ሊያመጣ ይችላል። ብዙ ጊዜ ከዛ ውስጥ ግን ከጉዳዩ ክብደት አኳያ ይሄ መውሰድ ያለብን እርምጃ ነው።
ዶክተር ሙኒር ካሳ በጤና ጥበቃ ሚኒስቴር ባልደረባ ናቸው። ህብረተሰቡን ሙሉ ለሙሉ ከቤት አትውጡ ማለት ካለው ማህበራዊ እውነታ አኳያ ከባድ በመሆኑ በቅድሚያ በምጣኔ ሀብቱ ላይ ጫና የማያሳድሩ አካላትን እየዘጋን ነው ያለ ነው ሲሉ ያስረዳሉ።
የአካላዊ መራራቅ ወይም የሰዎች መራራቅ የሚባለው ደረጃ ደረጃ አለው እንጂ በአንዴ ሁሉንም አላልንም እኛ። ለምሳሌ አሁን ጣሊያን አስቸኳይ ጊዜ አዋጅ አውጀው አንድም ሰው ከቤት እንዳይወጣ በወታደር አድርገው ሰውን ሁሉ ቤቱ አድርገዋል። ኢትዮጵያ እንደዛ አለ ጊዜው ለማለት አይቻልም። እና ስለዚህ እነዚህን ሜጀሮች ቀስ እያል ነው የምታደርጋቸው። በሁለት ነገር ይለካሉ። አንደኛው ይህንን ነገር ለማስፈጸም ምን ያህል ቀላል ነው የሚለው ነው። ሁለተኛ ደግሞ ኢኮኖሚክ ኮስት ደግሞ አለው ለሰው። ስለዚህ አሁን እኛ ኢምፕሊመንት ያደረግነው በብዛት ለመፈጸም ቀላል ያሉ ግን የኢኮኖሚያቸው ያን ያህል ከባድ ያሉትን ነው ያደረግነው። ግን አሁን ደግሞ በህብረተሰቡ ተሰራጭቶ ቢገኝ እንደ ሌሎቹ ሀገራት ደግሞ ያኛውም ደረጃ ላይ ልንመጣ እንችላለን። አሁን ለምሳሌ ትምህርት ቤት መዝጋት ያን ያህል ብዙ ኢኮኖሚ ላይ ጉዳት አያመጣም። ሰው ከቤት ሆኖ የመንግስት ሰራተኛ ቢሰራ የተወሰነ ኢምፓክት አለው እንጂ ያን ያህል ብዙ የኢኮኖሚ ጉዳት የሚያመጣ አይደለም። ስለዚህ ሙሉ ለሙሉ ከርፊው የሚባለው ይሄ አስቸኳይ ጊዜ አዋጅ ታውጆ ከቤት እንዳይወጣ ማድረግ ለእኛ ሀገር በጣም አስቸጋሪ ነው የሚሆነው። ምክንያቱም ሰው በየቀኑ ሰርቶ የሚበላ ነው። እንግዲህ ሲመጣ በጣም አሳሳቢ ነው የሚሆነው። ለዛም እንግዲህ የተለየ እርዳታ ተደርጎ የሚበላው ነገር ካልተዘጋጀ በስተቀር ሰውን ከቤት አትውጣ ማለት ለእኛም በጣም ከባድ ስለሆነ ያው እያየን ነው፣ እየተመካከርንም ነው እንዴት ይደረጋል የሚለው።
የምጣኔ ሀብቱ ባለሙያ አቶ አብዱል መናን መሐመድ የዓለም አቀፍ ኢኮኖሚ መውደቅ በቀጣይ 3 ዓመታትም በውጭ ምንዛሬ የውጭ ንግድና ሀገሪቱ ልታገኝ በምትችላቸው የገንዘብ እርዳታዎችና ብድሮች ላይ ተጽዕኖ ሊያሳርፍ ስለሚችል ካሁኑ የፖሊሲ ዝግጅት ያስፈልጋልም ይላሉ።
መዋቅሩ ከምዕራቡ ዓለም በጣም የኢኮኖሚያችን መዋቅር በጣም ይለያል። ምዕራቡ ዓለም በብዙ በጣም ኮምፕሌክስ እንትን ሪሴሽንም ዲፕሬሽንም ሊያጋጥም ይችላል። ወደኛ ጋር ስንመጣ እንደው ብንወጣው እንኳን በበጀት ዲፊሲትን ብንወጣው የለም ኤክስትራ በጀት ማውጣን ብንወጣው ውጭ ዓለም ያለው ችግር ግን እኛንም አፌክት ያደርገናል። ሪሴሽን የመጣ እንደሆነ ኤክስፖርታችንን አፌክት ያደርገዋል፣ ቻንሳችንን አፌክት ያደርገዋል፣ ከውጭ ሀገር የምናገኘው እርዳታና ብድርንም አፌክት ያደርገዋል። ለሚመጡት ዓመታቶች ማለት ነው ሊቀንስብን ይችላል። እንደዚሁም በሀገር ውስጥ ኢኮኖሚ እድገታችንን ሊቀንሰው ስለሚችል መንግስት ዓለም አቀፍ ኢኮኖሚክ ሲቹዌሽን ጋር ተያይዞ የሚመጣውን ነገር ከአሁኑ በደንብ ሊታሰብበት ይገባል። ካሪንግ ቱ ስሪ ይርስ አልኩሽ እርዳታ የሚቀንሰ ረሚታንስ፣ እነዚህ በጣም ወሳኞች ናቸው። ምንዛሬ የምናገኘው በረሚታንስ ነው፣ ኤክስፖርት ነው። እዚህ ሁሉ አፌክት ያደርግብናል። ሆነ ማለት ኢኮኖሚያችንም ያቀዛቀዘዋል። ለምን ኤክስፖርት እንደ በፊቱን አናረግ እንችላለን። እና ከአሁኑ በደንብ መታሰብ ያለበት እና 3 እና 4 ዓመት ኢኮኖሚክ እንትን ፖሊሲያችን ምን ሊሆን እንደሚገባ የለም። አሁንም ተቀዛቅዟል በፖለቲካ ምክንያት። ይሄ ደግሞ ተጨምሮበት ሌላ ፈርዘር ችግር እንዳያመጣብን ማሰብ እና ለዛ የሚመጥን የሆነ ኢኮኖሚክ ፖሊሲ ማዘጋጀት ያስፈልጋል።
የምጣኔ ሀብቱ ባለሙያ አቶ አብዱል መናን መሐመድ ሲያጠቃልሉ ህብረተሰቡ አካላዊ መራራቅ ላይ እያሳየ ያለው ቸልታ ነገሮች ከቁጥጥር ውጪ ሆነው ዋጋ ሳያስከፍል በፊት መንግስት አስገዳጅ የሆኑ እርምጃዎችን እንዲተገብርም ይመክራሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
ኤደንንም እንግዶቿንም እናመሰግናለን። አድማጮች ወደ ተከታዩ ዘገባ ስናልፍ ደግሞ የኮሮና ቫይረስ በአገር ኢኮኖሚ ላይ ከፍተኛ ኪሳራ ያደረሰ ነው። በባህር ዳር ከተማ የሚገኙ የአበባ አምራች ድርጅቶች በአንድ ሳምንት ውስጥ ከ16 ሚሊዮን ብር በላይ ማጣታቸውን ገልጸዋል። 1500 በላይ ሰራተኞቻቸውንም ያለ ስራ መቀመጣቸውን ተናግረዋል። ሁኔታው በዚህ ከቀጠለ የከፋ ኪሳራ እንደሚገጥማቸውም ገልጸዋል። አስቴር ምስጋናው ዘገባላት።
በባህር ዳር ከተማ ሁለት ትልልቅ የአበባ አምራች ድርጅቶች አሉ። የጣና ፍሎራ ኃላፊነት የተወሰነ የግል ማህበርና ኢቲዩ አግሪሲፍት ኃላፊነት የተወሰነ የግል ማህበር። እነዚህ ድርጅቶች ምርቶቻቸውን ወደ ውጭ ልከው መሸጥ ባለመቻላቸው በአንድ ሳምንት ውስጥ ከ16 ሚሊዮን ብር በላይ መክሰራቸውን የየድርጅቶቹ የስራ ኃላፊዎች ገልጸዋል። የጣና ፍሎራ ኃላፊነት የተወሰነ የግል ማህበር የማርኬቲንግ መምሪያ ኃላፊ አቶ አብነት በላይነህ በዚህ ሳምንት ብቻ 10 ሚሊዮን ብር በላይ ማህበሩ ማጣቱን ይናገራሉ።
ባለፉት 7-8 ቀናት ብቻ ወደ 1.8 ሚሊዮን የሚሆን የአበባ ዘንግ ለመጣል ተገደናል። ወደ ኢትዮጵያ ኤክስፖርት ማድረስ ለማንችል በዚህም ይሄንን ወደ ብር ገንዘብ ስንተመነው ወደ 288000 ዩሮ አካባቢ ወደ ብር ስንቀይረው ደግሞ ከ10 ሚሊዮን ብር በላይ እስካሁን ተጠንበት ሁኔታ ነው ያለው። ይሄ ሁኔታ እንግዲህ በቀጣይ በተለይ አሁን ደግሞ አብዛኛው የዓለም ሀገራት የአየር በረራዎችን ጭምር ስለዘጉና ማርኬት ስለተዘጋ በዚሁ የሚቀጥል ከሆነ ተጽዕኖ እጅግ የከፋ ይሆናል ማለት ነው። ሰራተኛ ሙሉ በሙሉ ስራ አቁሟል። መሰራ ስራ የለም። ስለዚህ ሰራተኛ ደሞዝ ከ700 በላይ ሰራተኛ ላይ ያለን ለነዛ ሰራተኞች የሚከፈለው ደሞዝ እንግዲህ ያለ ስራ እየሆነ ያለበት ሁኔታ ነው ያለው። ስለዚህ በቀጣይ እንግዲህ ድርጅቱ ተቆጣጥሮ ወደ ስራ ካልተመለስ ነገሮች እየከበዱ እንደሚሄድ የሚያሳይ ነው ማለት ነው።
የኢትዮ አግሪሴፍት ኃላፊነት የተወሰነ የግል ማህበር ዋና ስራ አስኪያጅ አቶ ኢሳያስ ከበደ ድርጅታቸው በአንድ ሳምንት ውስጥ በየቀኑ ከ100000 ብር በላይ እየከሰረ እንደሆነ ይናገራሉ።
ከማርች 15 ጀምሮ ሙሉ ለሙሉ ኤክስፖርት ማድረግን አቁመናል። እኛ በተቀባላው በቀጥታ ገበያ ላይ ከ45000 በላይ አበባ ነበር እንልክ የነበረው
በቀን ነው።
ወደ ኦክሽን ደግሞ 50000 ተቀባላ 95000 አበባ ነው በቀን ውስጥ የምንልክ የነበረው ወደ አውሮፓና ሚድል ኢስት። እና ይሄ በየቀኑ የቀጥታ ገበያው ወደ 8000 ዶላር ነበር የምናገኝበት፣ የኦክሽኑ ወደ 13200 ነው ተቀባላ 21200 ዶላር በቀን እያጣን ነው። ይሄ በየቀኑ 678000 ብር ነው እያጣን ያለን። አዎ ይሄ ተሽያ የሽያጩ ማለት እንደገና ወደ 30000 ብር በየቀኑ ለኬሚካልና ማዳበሪያ እናወጣለን። እንደገና ሰራተኛ የወር ክፍያችን አቆምም ፊክስድ ኮስት ነው ወደ 2.3 ሚሊዮን ብር የምንከፍለው ነው። ምንም ሰራተኛ ወዴትም መውሰድ አንችልም። ይሄ ነው እየሆነ ያለ። በሁለተኛ ደግሞ የሰራተኛው ምርት እያመረተ በማይላክበት ጊዜ የሚመጣው ደግሞ ተጽዕኖ፣ ሰራተኛው አበባውን ሲጥል የሚኖረው ጉዳት ደግሞ ከፍተኛ ነው። በቀን ውስጥ ሎካልም እዛም ብለን ከ100000 አበባ በላይ ወደ ኮምፖስት እየቀየርን ያለ ነው። የኛ ብቻ ሳይሆን ጎረቤት ኬንያም ቢያንስ ወደ 500 ሄክታር እስካሁን ባለው ሁኔታ ላይቀጥል እንደሚችል ነው የተነገረን ያለው። አት ዘ ሴም ታይም ኢትዮጵያ ውስጥም በዚህ ከቀጠለ አንድ ወር በዚህ ከቀጠለ እርሻዎቹ አገግመው ይቀጥላሉ የሚል እምነት አይኖረንም። ትንሽ
ሁለቱ የስራ ኃላፊዎች በርካታ ሰራተኞች ያለ ስራ መሆናቸውንና ደሞዛቸውም እየተከፈላቸው መሆኑን ጠቁመው መንግስት ማስተካከያ እርምጃዎችን ለመውሰድ ከወዲሁ ማሰብ እንዳለበት ገልጸዋል።
የኛ ብቻ ሳይሆን አጠቃላይ በዚህ ኢንዱስትሪ ውስጥ ያሉትን ተቋማት አጥርቶ የደረሰባቸውን ኪሳራ አይቶ እንደ ኮምፐንሴት ማድረግ የሚቻልበት አቅጣጫ ካለ ተወያይቶ እንደ ተቋም በአንድ ላይ ሆኖ ይህን ወደ መንግስት አሳውቆ መንግስት ደግሞ ይህንን ኮምፐንሴት የሚያደርግበት መንገድ ካለ በዛ መልኩ ቢታገዝ የሚል ሰው ነው ያለኝ።
የእርሻው እንክብካቤ ሊቆም አይችልም። እርሻውን እንክብካቤ አቆምን ማለት ሙሉ ለሙሉ ኢንቨስትመንቱ ይወድ ማለት። ስለዚህ ኢንቨስትመንቱ ከሚወድም ይልቅ አንደኛ በእነዚህ ጉዳቶች ላይ የደረሱትን እንትኖች ጉዳቶች በፋክስን በለው በክፍያ ማካካስን በለው የተለያዩ መንገዶችን ተጠቅሞ መንግስትም ሊያስብበት የሚገባ አምራቹም ሊያስብበት የሚገባ የጋራ የሆነ ፕላን ሊዘጋጅበት ይገባል።
የኢትዮጵያ አበባና አትክልት አምራች ላኪዎች ማህበር ዋና ዳይሬክተር አቶ ቴዎድሮስ ዘውዴ በዘርፉ ያጋጠመውን ኪሳራ ከመንግስት ጋር ድርድር እያደረጉ መሆናቸውን ገልጸዋል።
ከመንግስት አላችሁችን ለማነጋገር ከመባበራችን መካሳ ቅርጾ የተለያዩ የመንገሳቦችን አቅርቧል። አንደኛ እንግዲህ ብዙ ኩባንያዎች የሚሰሩት ከባንክ ብድር ነው። እንግዲህ ተጽዕኖ በጣም ከባድ ስለሆነ የባንክ ብድር የሚከፍሉበት ጊዜ እንዲመቻችላቸው እንዲራዘምላቸው ጥያቄ አቅርበናል። ሁለተኛ በየቀኑ ያለው ሽያጫቸው እንግዲህ አሁን ወደ 80% የሚሆን በኤክስፖርት ላይ ቅናሽ አምጥቷል። ስለዚህ የወርኪንግ ካፒታል በባንኮች በኩል በብድር መልክ እንዲመቻችላቸው ጥያቄ አቅርበናል። ሌላው የካርጎ አገልግሎትን በተመለከተ የተወሰነ ገበያ ባለባቸው ቦታዎች ላይ የካርጎ አገልግሎት እንዲቀረብ የሚል አንድ ምክር ሀሳብ አቅርበናል። ሌላው በመንግስት በኩል የባለዋገር ታክስ ወይም ባንክ የምንለው በአስቸኳይ ለኩባንያዎቹ የሚከፈልበት ሁኔታ እንዲመቻች ጥያቄ አቅርበናል። ሌላው እንግዲህ ይህ ችግር በዚህ በቀጠለ መጠነ ሰፊ ሊባል የሚችል የሰራተኛ መቀነስ ሊያስከትል ስለሚችል መንግስት ጉዳዩን በማጤን ከወዲሁ እርምጃ እንዲወስድ ድጋፍ እንዲያደርግ አንደኛው የደሞዝ ጉዳይ ነው። ለሰራተኛው ደሞዝ መከፈል አለበት፣ ካልሆነ ወደ ቅነሳል የሚለው። ስለዚህ ከመንግስት ጋር በዚህ ጉዳይ እየተነጋገረ የምትገኘው ከለቢም አይኖች ነው ጋር በተመሳሳይ ውይይቶች እያገነ ይገኛል።
የአበባና የአትክልት ምርት ኢትዮጵያ ወደ ውጭ ሀገር የምትልከውና ከፍተኛ የውጭ ምንዛሬ የሚያስገኝ ዘርፍ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። ተከታዩ ዘገባችን ደግሞ ወደ ጣሊያን ነው የሚወስደን። 10 ሺዎች ለኮሮና ቫይረስ የተጋለጡባትና በወረርሽኙ ምክንያት በሺዎች የሚቆጠሩ ሰዎችን ባጣችው ጣሊያን የፓርማ ከተማ የዕለት ተዕለት እንቅስቃሴ ተገቷል። በባህር ወደ ተከበበችው የአውሮፓ ዳርቻ ሀገር ጣሊያን ከ11 ዓመት በፊት ተጉዞ ኑሮውን በፓርማ ያደረገው ዮሐንስ ታደሰ የኑሮ የሥራና የዕለት ተዕለት ተግባራቸው በተገደበበት ማህበራዊ ትስስርና የመገናኛ መድረኮች በጠበቡበት ሁኔታ ኢትዮጵያውያን እንዴት ያሳለፉ ነው? ለመሆኑ የኮሮና ቫይረስ ወረርሽኝ ከተከሰተ ወዲህ በኢትዮጵያውያኑ መካከል ያለው የመረጃ ልውውጥ ምን ይመስላል? ዋትስአፕን በመሳሰሉ ማህበራዊ መገናኛ ዘዴዎችን በመጠቀም የጣሊያን መንግስትን ለመርዳት መነሳታቸውን ይናገራሉ ኢትዮጵያውያኑ። የሐሳቡ አመንጭና ለገንዘቡ መሰብሰብ ምክንያት የሆነችው ሳራ ተስፋሁንኝንና ዮሐንስ ታደሰን አበባዮ ገበያ አነጋግራ ተከታዩን ዘግባለች።
በኢትዮጵያ ተነስተው በሱዳን የሳህራ በረሃን በማቋረጥ ከአንድ አመት የሊቢያ ቆይታ በኋላ የሜዲትራኒያንን ባህር በጀልባ ከሌሎች ጓደኞቹ ጋር ተሻግሮ ጣሊያን ደርሷል። ኑሮውም በጣሊያን ካደረገም 11 አመት ሆኖታል። ዛሬ የሚኖረው በጣሊያኗ ፓርማ ከተማ ነው። የዓለም ስጋት የሆነው በኮሮና ቫይረስ በሽታ ወረርሽኝ ምክንያት ከተማዋ ከወትሯ እንቅስቃሴዋ ደብዝዛለች ይላል። ኢትዮጵያውያኖች በምን ስራ ተሰማርተው ይገኛሉ ብዬ ጠይቄው ነበር።
ፓርማ ውስጥ በጣም ብዙ ኢትዮጵያውያኖች የሚሰሩት ወንዶች በተለይ በፋብሪካ ውስጥ ይሰራሉ። ሴቶችም አሉ፣ የተወሰኑ ሴቶች በፋብሪካ ውስጥ የሚሰሩት። ሌሎ ሴቶች ደግሞ ኦስ የሚባል ትምህርት እየተማሩ ሆስፒታል ውስጥ ይሰራሉ። የተወሰኑት ደግሞ አዛውንቶች ባሉበት ቤት ውስጥ የሚሰሩ አሉ። ብዙ የስራ መስኮች አሉ። ወንዶችም ተሰባስበው ሴቶችም በአንድ ላይ ሆኖ የሚሰሩበት እና ሁሉም በተለያየ የስራ መስክ ይሰማራል።
የኮሮና ቫይረስ ወረርሽኝን ለመክታት በሚደረገው ጥረት በቤት ውስጥ መቆየት፣ በቁጥር በርከት ብሎ አለመሰብሰብ እና አለመቀራረብ፣ አለመነካካት የሚሉትን መርሆች የሚጠይቀው ዘዴ ኢትዮጵያውያኖችስ ከሚሰሩት ከተጠቀሰው የስራ ሁኔታ አንጻር የጥንቃቄ ሁኔታቸው በሽታው በፍጥነት በተዛመተበት ፓርማ እንዴት እያሳለፉ ነው?
በጣሊያን ውስጥ ሁሉም በአጠቃላይ ስራ አልቆመም። ስራ የሚሰራበት ፓርት አለ። ለምሳሌ የምግብ ነክ ስራዎች ወደ ምግብ ፋብሪካም ሆነው ለምግብ ነክ የሚያስተላልፉ የመድኃኒት ነገር የሚያስተላልፉ ፋብሪካዎች በተቻለ መጠን እንቅስቃሴ አለ። እንዴ ለምሳሌ የምሰራው የምግብ ስራ ነው። እኔ በሽፍት እየተቀያየርን ትንሽ ትንሽ ሰው እየሆንን ስራችንን እንሰራለን። ሌሎቹ ስራ የሚሰሩ የነበሩት አሁን በዚህ ሁለት ቀን ውስጥ በወጣው ህግ መሰረት በመካኒክ በተለያየ ምግብ ነክ ያልሆኑ ስራዎች የሚሰሩ ሰዎች ያው ምግብ ስራ አይሰሩም ወይ ደግሞ ሽፍት እየሆኑ ይሰራሉ። ብዙ ሰው ሳይሆን ፋብሪካ ብዙ ሰው የሚይዝ ከነበረ አነስተኛ ሰው እየሆኑ ይሰራሉ። ሆስፒታል ውስጥ የሚሰሩት ለተወሰነ ጊዜ በቤታቸው የተቀመጡ አሉ። በሰዎች ቤት ውስጥ እንዳሹ በትልልቅ ሰዎች ባሉበት ቦታ ውስጥ የሚኖሩ ሰዎች ለተወሰነ ጊዜ እነሱም እዛው እየሆኑ ሳይወጡ ከአሮጊቶቹ ጋር አብረው የሚሰሩ አሉ።
በፓርማ ከተማና አካባቢው የሚገኙ ኢትዮጵያውያኖች የጣሊያንን መንግስት እንርዳ በሚል ዋትስአፕን በመሳሰሉ ማህበራዊ መገናኛ ብዙሃን ስብስብ በመፍጠር እየተንቀሳቀሱ መሆኑን ነገረኝ። ሀሳቡ እንዴት ተጠነሰሰ?
ይህን ሀሳብ የመጣው አንድ እህታችን በቅርብ ጊዜ ለሕክምና ሆስፒታል ገብታ ነበረ ራሷን ቼክ ለማድረግ ምክንያቱም መሰራበት የሰራል መልስ ከዛው አካባቢ ስለነበረ እሷ ሄዳ ገብታ ባየችው ሰዓት ሆስፒታል ውስጥ አመይ ዶክተሮችን ከሰዎችን ህይወታቸውን ለማጽፍ የሚያደርጉትን ክስካሴ ስታይ ይሄን ሐሳብ ወደኛ ታመጣለችና ምንድነው ያስ በኢትዮጵያውኖች ስም አንድ ነገር አናደርግም ብላ ሐሳቡን ስታመጣው ያ ሐሳቡን ተነጋግረንበትና አንድ ግሩፕ ከፈተን ያ ግሩፕ ያው ኢትዮጵያውኖችን በተመለከተ ሁላችንም እናደርግ የሚለውን ነገር ሐሳብ አንስተን ተወያየንበትና ፈቃደኝነት ግሩፕ ውስጥ በመግባት አንድ ነገር ለማድረግ በዝግጅት ላይ ያለነው ገና መንገድ ላይ ያለነውና ለጣሊያኖች ይጥቅማቸው አይጥቅማቸው ሲሆን እኛም እንደ ኢትዮጵያዊነታችን ከጎናቸው እንደሆነን ለማሳየት ነው ያንን ፕሮግራም የጀመርነውና እያንዳንዱ እዚህ ያለው አበሻ ወይ እያንዳንዳችን ኢትዮጵያኖች ባለኝ አጋጣሚ ባለኝ ጉልበት ሄጄ ማገዝ ባልችል ባለኝ ሙያ ሄጄ ማገዝ ባልችል በዚህ ነገር ግን ጣሊያንን መርዳት ፈልጋለሁ ብለው እኛ በመንገድ የመጣን ሰዎች በትልቅ በከባድ አደጋ ውስጥ የመጣን ሰዎች ያደረጉልን ጣሊያን ውለታ በገንዘብ ከፍለን የምንጨርሰው ስላልሆነ አሁን በደረሰባቸው በጣሊያን ሀገር እኛም ባለንበት በጣሊያን ሀገር በደረሰብን ችግር የኛም ወገን ሞቶብናል ስለዚህ የኛም ጉዳስ ቆመን ድረስ ከጎናቸው ሆነን የኛንም አስተዋጽኦ ለማበርከት ነው ይሄንን ፕሮግራም የጀመርነው።
ዋትስአፕን በመሳሰሉ ማህበራዊ የመገናኛ ዘዴዎች በመጠቀም የጣሊያን መንግስት ለመርዳት የተሰባሰቡት ምን ያህል ሰዎች ናቸው በየጠይቀው ነበር።
ወደ 104 ሰው የሚሆን አካባቢ ግሩፕ ውስጥ አለ። ያው ሰው የቻለውን ይስጥ ነገር አለ። አሁንም ቢሆንም ሰው የቻለውን ይችላል። መነሻ ብለን እናነሳው በ50 ዩሮ ነው ከዛ በላይም እየሰጡ ነው ወንድሞች።
ለገንዘቡ መሰባሰብ ምክንያት የሆነችው ሳራ ተስፋው ነኝ። ከሆስፒታል 3 ቀን ቆይታ በኋላ 14 ቀን እስኪሞላት ራሷን አግላ ብቻዋን ከተቀመጠችበት ስፍራ በስልክ አናግሬያታለሁ። ሆስፒታል በምን አጋጣሚ ሄደች?
ከመሰራበት ቦታ ሁሉም ሰራተኛው በተለያየ ጊዜ ኢንፍሉዌንዛ ይዟቸው ስለነበረ ያው እኔም ሲክሊድ ላይ ነበርን ሁላችን በተራ በተራ እየወጣን ማርች 11 ከመስሪያ ቤታችን ለጊዜው ስራው ስለተዘጋ ሁላችሁ በቤታችሁ እንድትቆዩ ብለው ደብዳቤ ላኩልን ማለት ነው በዋትስአፕ። ከዛ እኔ ደግሞ ከጓደኞቼ ጋር ሳወራ ምክንያቱን ከኛ በፊት ቀድማ ታማ ሆስፒታል የገባች ልጅ አለች ብለው ነግሩኝ በቃ ሄጄ መምጣልብኝ ብዬ ራሴ ነኝ አምቡላንስ ጠርቼ ይሄድኩት።
ምንድን ነበር የታመመችው ባልደረባሽ?
መጀመሪያ እንደ ኢንፍሉዌንዛ ነበር የጀመራትና ቀድማ እሷ ህመም ፈቃድ ላይ ነበረችው እና እኔ ሁላችንም እናውቀው እቤት እንዳለች ነበረ ግን የመስሪያ ቤቱ ስራው ቆሟል ብሎ ሲለን ስንሰማ ምክንያቱን በኮሮና ቫይረስ ፖዚቲቭ ሆና ነው ተባለ። ያው ሰው ነንና እንደነግጣለን ሁላችንም ተደናገጥን። ሁለት አብሮኝ የሚሰሩም ቀድሞ ሆስፒታል ሄደው ነበረ እኔም ሄድኩኝ አምቡላንስ ጠርቼ ለማረጋገጥ ብዬ ነው ሄድኩት።
ስንት ቀን ቆየሽ ሆስፒታል ውስጥ?
አርብ ቀን ሄድኩኝ እሁድ ከሰዓት በኋላ ነው የተመለስኩት። ያው ወረፋው ደርሶ ተመርምሬ ወደ ቤት ተመለሽ ብለው ወደ ቤት ተመለስኩ።
ከሶስት ቀን የሆስፒታል ቆይታ በኋላ የምርመራ ውጤት ምን ሆነና ተመለስሽ?
በዛን ሰዓት ምንም የነገሩኝ ነገር የለም። ቤት ሄደሽ ኳራንታይን ላይ ነው መሆን ያለብሽ ለ14 ቀን መውጣት የለብሽም ከቤት አሉኝ። ያው ከመስሪያ ቤትም ተብዬ ነበር አልወጣም ደህንነቴን ነግራቸዋለሁ። ከዛ ከ14 ቀን በኋላ መጣው ዋቢ ይወሰዳል ከአፍንጫና ከምላስ ከአፍ ውስጥ ናሙና ይወስዳሉ። የሱ ውጤት እስከምሰማ ድረስም አልወጣም ከቤት።
የጣሊያንን መንግስት ለመርዳት ምክንያትም ስትገልጥልን
ሶስት ቀን በቆየሁበት ሰዓት በእውነት ባለሙያዎቹ ደከመን ሰለችን ሳይሉ ከታመሙ ሰዎች እዛ የሚሰሩ ሰዎች በጣም ነበረ ባለሙያዎቹ የሚያሳዝኑት እንዴት ምን ያህል እንደሚደክሙ ሌሊትም አይቻለሁኝ። አንዴም ቁጭ አይሉም ሌሊትም ቀንም ያለማቋረጥ እዛው የሚሰሩ ሰዎች ነበሩ እና እንዴት እኔ በጣም ውስጤ የተነካው ሲሰሩ ሲደክሙ ስላየሁኝ ከዛ ከመጣው በኋላ አንዳንድ ኢትዮጵያውያኖችን አነጋግሬ የሆነ ግሩፕ በዋትስአፕ ከፍተን አንዳንድ ነገሮችን ለመርዳት ሆስፒታሉ ከጎናቸው ለመሆናችን በኢትዮጵያውያኖች ስም ገንዘብ አዋጥተን እቺ ከነሱ አጋርነታችንን ለማሳየት ገንዘብ እያሰባሰብን ያለ ነው።
ገንዘቡንም አሰባስበው በፓርማ ውስጥ ለሚገኘው ሆስፒታል የማጆሬ ለመስጠት ማቀዳቸውን ገልጠውልኛል። ለአሜሪካ ድምጽ አባዮ ገበያው ነኝ ከሜሪላንድ።
አበባዩ ገበያውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ስናልፍ የኮሮና ቫይረስ ወረርሽኝ አጣዳፊ ስርጭትና ጉዳት ለብዙዎች በርቀት ያለ ስጋት ከመሆን ወደ ዕለት ተዕለት ፈተናነት ከተሸጋገረ ሁሉ አደረ። የህመም ምልክት ሳያሳዩና ለቫይረሱ መጋለጣቸውን እንኳን ሳያውቁ ቫይረሱን ወደ ሌሎች የሚያስተላልፉ ሊኖሩ የመቻላቸውን ያህል በጠና የሚታመሙና ለከፋ አደጋ ጭምር የሚዳረጉትም ጥቂት አይደሉም። ለመሆኑ አንድ ሰው ለቫይረሱ ከተጋለጠ በኋላ በሰውነት ላይ የሚፈጠረው ምንድን ነው? በሰውነት ላይ የሚያስከትለው ችግርስ ለምን ከሰው ወደ ሰው ተለያየ? እነኚህና የመሳሰሉትን ጥያቄዎች ለመመለስ አሉላ ከበደ የሳምባና የጽኑ ህሙማን ህክምና አዋቂውን ዶክተር አሰፋ ጄዳውን አነጋግሮ ተከታዩን አሰናድቷል።
ዶክተር አሰፋ ጄጃው በቅድሚያ ለጊዜው አመሰግናለሁ።
አመሰግናለሁ።
ለቫይረሱ በተጋለጡ ሰዎች ቁጥር በአለም ቀዳሚውን ስፍራ ይዛለች። በአንጻሩ ቻይና በየለቱ የሚጋለጡ ሰዎችን ቁጥር ወደ 0 ማምጣቷና አዲስ ተጋላጮችን ማስቆሟን ነው ይፋ ያደረገችው። ከፍተኛ መጠን ያላቸው ለውጦችም ተከስተዋል። ለመሆኑ ይሄ ስለ ቫይረሱ ስለወረርሽኙም ሆነ ስለ በሽታው መዛመት ምን ይነግረናል? ወረርሽኙን ለመቆጣጠር ስለሚሰሩ ስራዎችስ?
አዎ፣ ለተናው እንግዲህ ይሄ ነገር ከጀመረበት ጊዜ ጀምሮ ቻይና እንዳየነው ከፍተኛ ትኩረት ተደርጎ አሁን ያለበት ደረጃ ላይ ደርሷል። ከዛ ወደ አውሮፓ ሄዷል። አሁን ወደ አሜሪካ ሀገር ላይ ነው እንግዲህ በፈረንጆች ባነጋገር ኤፒሴንተር የሚሉት ዋናው የተራባ ያለበት ቦታ ማለት ነው። አንድ ወረርሽ እና በጊዜ መደግ የሚገባንን ነገር ባለመስራታችን ነው ብዬ ነው ማስበው። ከኛ የአሜሪካ ነገር ለምሳሌ እንደ ኒውዮርክ አይነት ከተሞችን አኗኗር ሁኔታ በጣም ስለ ከተማ ነው። ብዙ መመላለሻ ለምሳሌ እንደ ባቡር አይነት ነገሮች አሉ። በጣም የተቀራረበ ቦታ ነው። ወይም ደግሞ በዚህ ሀገር እንደሚታየው ብዙ አረጋውያን የሚኖሩባቸው አካባቢዎች የተወሰኑ ናቸው። ለምሳሌ ሲያትል እንደደረሰው ወይም ኒው ጀርሲ እንዳለው እነዚህ እነዚህ እንግዲህ ተደራራቢ ምክንያቶች ናቸው ለበሽታው መዛመት።
ተገቢው ስራ በሰዓትና በጊዜው ፈጥኖ አልጀምረም የሚለውን ፐርሶን መሰል ባለሙያዎች የሚስማሙበት ይመስላል። እስኪ አንድ ህመሙ ከደረሰ ከፍተኛ ቁጥር ያለው ህዝብም ካዳረሰ በኋላ የሚኖረው ሁኔታ በጊዜው የደረሰውን ህክምና አገልግሎት መስጠትና ስርጭቱንም በአንጻሩ መክታት ይጠይቃልና በመጀመሪያው ደረጃ የሚፈጠረውን ለመመልከት እንሞክር። አንድ ሰው ለዚህ ቫይረስ ሲጋለጥ ምን ይሆናል የሚለው በስፋት ከሚነገረው ምንም ላይሆን ይችላል፣ ጨርሶ ምልክትም ላያሳይ ይችላል ከሚለው ተነስቶ ለህልፈት የሚዳረጉት በሽዎች ህይወታቸውን ያጡ ሰዎችን እየተመለከትን ነውና ምንድን ነው አንድ ሰው ለቫይረሱ ሲጋለጥ የሚፈጠረው? ለምንስ ነው በአንዳንዶች ላይ የከፋ ሁኔታ የሚያስከትለው በአንዳንዶች ላይ ምንም ሳይሆኑ እንደ ቀላል ኢንፍሉዌንዛ አላፊ በሽታ የሚሆነው? ይልቁንም በእንዲህ ያሉት ሰዎች ከራሳቸው ይልቅ ሌሎችን እንዳይጎዱ ነው የሚመከረውና በመሰረቱ ምንድን ነው የሚፈጠረው? ዶክተር አሰፋ አድማጮቻችንን ቅርብ ባለ ስሜት እንዲመለከቱት እናደርግ።
አዎ፣ እንግዲህ ቫይረሱ እንደ ሌሎቹ በተፈሳሽ አካባቢ መጡ ቫይረሶች ከሚጋለጠው ሰው ውስጥ በጣም ብዙ ሰው ስሜት አያሳይም። ብዙ ሰው ለቫይረሱ ተጋልጦ ቫይረሱ ሰውነት ውስጥ ገብቷል፣ ያ ሰው አያውቀውም። ምንም ስሜት ሳይሰጥ ሰውነታችን መከላከያውን ያዘጋጃል። ከዛ መሀል ውስጥ ግን የተወሰኑ ሰዎች ደግሞ ስሜት ይኖራቸዋል። በጣም ቀለል ያለ ሌላ ጊዜ ጉንፋን ሲይዘን የሚይዘን አይነት ሊሆን ይችላል። ትንሽ ሶር ትሮት፣
የጉሮሮ ህመም፣
ሳል፣ ደረቅ ሳል፣ በአብዛኛው ትኩሳት ለአንድ ቀን ለሁለት ቀን ሆኖ ያልፋል። ነገር ግን እዛ ውስጥ ደግሞ የተወሰኑት ሰዎች የቻይና፣ የኮሪያ፣ የጣሊያን ነው በጣም ከፍ ያለ ቁጥር ያለው። የእኛም አሁን የአሜሪካ ነገር አንደኛ በጣም ብዙ ቴስት እያደረግን ስለሆነም ነው በድንገት ቁጥሩ እጅግ በጣም የገነነም የሚመስለው። ግን ብዙ ሰው የማናውቀው ብዙ ሰው አሁንም ቫይረሱ ኖሮት ምንም አይነት ስሜት ሳይኖር ያሳለፈ ይሆናል። ከዛ ውስጥ ግን ወደ ሁለተኛ ደረጃ እንግዲህ ቀለል ያለ የምንለው አለ። በጣም የጉንፋን ስሜት ብቻ ተሰምቶት ትኩሳት የሚያልፋል። ከዛ ቀጥሎ ያለው ትንሽ ወረድልና ታችኛውን መተንፈሻ ክፍላችንን ማጥቃት ሲጀምር፣ ሌላው ደግሞ ምንድን ነው የሚሆነው ሰውነታችን ይሄ የውጭ አካል ነው። የውጭ አካል ወደ ሰውነታችን በሚመጣበት ጊዜ ሰውነታችን መከላከያ አለው ለዛ መልስ የሚሰጥበት። እንግዲህ ከሁለት በኩል ነው ጉዳት የሚደርስበት፣ አንዱ ከቫይረሱ ራሱ በመተንፈሻችን ላይ። ትልቁ ጉዳት ግን ደግሞ የሚመጣው ሰውነታችን ለመከላከል ሲል የሚያመነጫቸው ብዙ ነገሮች አሉ። ያ ሲሆን እንግዲህ ትንፋሽ ማጠር ይመጣል። ሳምባ ላይ ሳምባ ምች የምንለው ጠባሳ መምጣት ይጀምራል። አንዳንዶቹ ከዚህ በፊት የተደረጉት እንግዲህ የሚያሳዩት አንዳንድ ሰው ላይ በካት ስካን እንኳን በተደረገ ምርመራ ላይ ሳምባ ላይ ጠባሳ ታይቶ ሰውየው ሳያውቀው ሊያልፍ ይችላል፣ ስሜትም ሳይኖረው
በህመም ደረጃ ሳይሰማው። በምርመራው ግን ያደረሰውን ጉዳት ሊያመላክት ይችላል። ይህ ካት ስካን ያሉት በኤሌክትሮኒካዊ ዘዴዎች የሚደረገው ምርመራ
ቻይና ምንም ስሜት የሌላቸውም ግን ፖዘቲቭ የሆኑትን ሰዎች ካት ስካን ሲያነሷቸው በእኛ ሀገር እንግዲህ ኤክስሬ ነው በብዛት የሚሰራው፣ ዛንፈካት ከሚሰራው ጠባሳ ይታያል። ሰዎቹ ግን ምንም ስሜት አልተሰማቸውም። ከዛ
ደግሞ ሳምባችን ግን የተከፋፈለ ነው። ሶስት ክፍሎች አሉት። እሱም በሚጎዳበት ጊዜ አሁን ትንፋሽ ማጠሩ በጣም እየበረታ ይመጣል። በዚህ ደረጃ ሲቪየር ዲዚዝ እንለዋለን። ለምን ዲኦክስ
የከፋ ይባላል?
የከፋ ይሆናል። ያ
ነጋገሪና አዋይ ጭብጦች ዶክተር አሰፋ ይሰጡትን ምላሽ በሚቀጥለው ፕሮግራማችን እናቀርባለን። ለአሁኑ ግን እንግዳይን ዶክተር አሰፋ ጅጃውን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
አሉላና እንግዳውን እናመሰግናለን። አድማጮች፣ የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም።